ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ በናይል ሳት ከዋሽንግተን ዲሲ ከአሁን እስከ 4 ሰዓት ድረስ የሚቆየውን ፕሮግራማችንን ይዘን ቀርበናል። ዝግጅቶቻችንን አሃዱ ሬዲዮ 94.3 ላይም ማግኘት ትችላላችሁ። ሰኞ ታህሳስ 27 2012 ዓመተ ምህረት ነገ በመላው ኢትዮጵያ የክርስትና እምነት ተከታዮች የኢየሱስ ክርስቶስ ልደትን ያከብራሉ። ከወዲሁ በዓሉን ለምታከብሩ ሁሉ እንኳን ለብርሃነ ልደቱ አደረሳችሁ እንላለን። ዜናዎችን ከመታቀርብልን ካዳነች ፍስሐዬና ከፕሮግራማችን አቀናባሪ ጋር ከብርሃን ኃይሉ ጋር አስተናጋጃችሁ ቆንጅ ይታየነኝ። ለዛሬ ያሉንን ቅንብሮች ከወዲሁ ላስተዋውቅ። ህዝባዊ ወያነ ሀርነት ትግራይ ህወሓት ከሀገራዊው ገዢ ፓርቲ ራሱን አግልሏል።
እቲ ማህበር ፍቅርና ይህወደ ካብ ስርዓትን አሰራር ሓንቲ ግንባር ወፃ
በጋራ የፈጠርነው ኢህአዴግ ከግንባሩ ስርዓትና አሰራር ውጭ በሶስቱ ፓርቲዎች ክህደት እንዲፈርስ አድርገዋል።
ከቀረቡት በጉዳዩ ዙሪያ ከቀረቡት የውሳኔ ሐሳቦች አንዱን ነው የሰማነው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በአዲስ አበባ በተለያዩ አካባቢዎች ባዕድ ነገር ከማር ከቅቤና ከጠጅ ጋር ቀላቅለው የሚሸጡ ግለሰቦች በቁጥጥር ስር ውለዋል። ሌሎችም ዘገባዎች ይኖሩናል። አሁን በቀጥታ ወደ ዓለም ዜናዎቹ እናልፋለን።
በቅድሚያ ርዕሰ ዜናዎቹ። ቴህራን ውስጥ ዛሬ ከፍተኛ ብዛት ያላቸው ሰዎች በከፍተኛው የሀገሪቱ ጀነራል ቃስም ሱሌማን ሞት ሀዘናቸውን ለመግለጽ ተሰባስበው ውለዋል። ሟቹን ጀነራል የተኩት ሹመኛ የዩናይትድ ስቴትስ ያካሄደችውን የአየር ድብደባ ለመበቀል ቃል ገብተዋል። ቡርኪና ፋሶ ላይ ከአንድ ዓመት ባነሰ ጊዜ ውስጥ ከ250 በላይ የሚሆኑ ሰዎች እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን መገደላቸውን ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ዛሬ ባወጣው ዘገባ ገለጸ። የአውስትሬሊያ ጠቅላይ ሚኒስትር ስካት ሞሪሰን በሀገሪቱ የተከሰተው አስከፊ የሰደድ እሳት ሰለባ የሆኑትን ሰዎች ለመርዳት አስፈላጊውን ሁሉ ለመክፈል ቃል ገቡ። አሁን ዜናዎች በዝርዝር። ሶስት የዩናይትድ ስቴትስ መከላከያ ሚኒስቴር ሰራተኞች ኬንያ ውስጥ ጽንፈኛ አማጽያን በከፈቱት ጥቃት ሞተዋል። አማጽያኑ የዩናይትድ ስቴትስ ጸረ ሽብር ኃይሎች ኬንያ ውስጥ የሚጠቀሙበትን ሰፈር በመወራቸው ነው የመከላከያ ሰራተኞች የተገደሉት። የሶማሊያው ጽንፈኛ ቡድን ትላንት ማለዳ ላይ ለተከፈተው ጥቃት ኃላፊነት ወስዷል። በምስራቅ ኬንያ የሚገኘው ማዳ ቤይ በተባለው ወታደራዊ ሰፈር የአሜሪካና የኬንያ ወታደራዊ ቡድኖች ይጠቀሙበታል። አንዳንድ ኬንያውያን ጥቃት ከተፈጸመበት አካባቢ እየወጡ ናቸው ተብሏል። ዘጋቢያችን መሐመድ የሱፍ ከኬንያ የላከውን ዘገባ ትዝታ በላቸው ታቀርበዋለች።
የዓይን እማኞች እንደሚሉት ነዋሪዎች የማንዳ ባህር በር አጠገብ ከሚገኙ የጦር አውሮፕላን ማረፊያ አካባቢ መንደሮች እየሸሹ ነው። ነዋሪዎቹን ያሳሰበው አልሸባብ እንደገና እንዳያጠቃ ወይም በአቅራቢያው ቦኒ ደን ውስጥ ተሸሽገው የሚገኙ ነውጠኞች ላይ የጸጥታ ኃይሎች የሚወስዱት እርምጃ ሰለባ እንዳይሆኑ ነው። አኒባ ሀጂ የላሙ አውራጃ ነዋሪ ናቸው። ዜጎች ፍርሃት አድሮባቸዋል። ስለዚህም ከሚኖሩባቸው መንደሮች ወደ ሂንዲና ሞኩዊ ከተሞች እየሸሹ ነው። ከሞንዶኒ፣ ከሶኖምባኒ፣ ከካውራ መንደሮች እየሸሹ ወደ ከተሞች እየሄዱ ነው። ሆኖም የጸጥታ ጥበቃው በጣም ጥብቅ ነው፣ ወታደሮቻችንም ጥሩ ስራ እየሰሩ ነው ብለዋል ሀጂ። ትላንት እሁድ የአልሸባብ ነውጠኞች ወታደራዊ ጦር ሰፈሩ ላይ ጥቃት ከፍተው በርካታ የጦር አውሮፕላኖችና ተሽከርካሪዎችን ካወደሙ በኋላ ነው በአሜሪካና ኬንያ ጦር ኃይሎች የጋራ መልሶ ማጥቃት ያፈገፈጉት። የዩናይትድ ስቴትስ የአፍሪካ ጦር እዝ ባወጣው መግለጫ በጥቃቱ የተገደሉት 3 አሜሪካውያን፣ አንድ ወታደርና 2 የኮንትራክት ሰራተኞች መሆናቸውን አስታውቋል። 2 ሌሎች የኮንትራክት ሰራተኞች መጠነኛ የመቁሰል አደጋ ደርሶባቸዋል፣ ሆስፒታል እያገገሙ ነው። ከትናንቱ ጥቃት ወዲህ ኬንያ ከሶማሊያ የሚያዋስናት የላሙ አውራጃ ድንበር ላይ ወታደራዊ ኃይሏን እያጠናከረች ነው። የፖለቲካ ገምጋሚዎች እንደሚሉት አልሸባብ በአፍሪካ ቀንድ አገሮች የሚካሄዱ የፖለቲካ ክንውኖችን ምርጫዎችን ጭምር የማጨናገፍ እቅድ አለው። እንደ አውሮፓ አቆጣጠር ከ2011 ዓመተ ምህረት ወዲህ ኬንያ ሽብርን ለመዋጋት ወታደሮቿን ወደ ሶማሊያ ከላከች ወዲህ አልሸባብ ኬንያ ላይ ተደጋጋሚ ጥቃት አድርሷል።
ቡርኪና ፋሶ ላይ ከአንድ ዓመት ባነሰ ጊዜ ውስጥ ከ250 በላይ የሚሆኑ ሰዎች እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን መገደላቸውን ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ዛሬ ባወጣው ዘገባ ገልጿል። በምዕራብ አፍሪካዊቷ ሀገር ሰሜንና ምስራቅ ክፍል ጥቃቶች እየተበራከቱ መሆናቸውና ታጣቂዎች የሚቆጣጠሯቸው ግዛቶች እየጨመሩ መሄዳቸውን ሂማን ራይትስ ዋች አክሏል። አጥቂዎቹ የሚገድሏቸው ሰዎች ከመንግስትና ከምዕራባውያን ጋር ግንኙነት አላቸው ወይም ክርስቲያኖች ናቸው በሚል መሆኑን ማኞች መናገራቸውን የሰብአዊ መብት ተሟጋች ቡድን ጠቅሷል። አማጽያኑ አርሶ አደሮችን፣ ማንያንን፣ የማዕድን ሰራተኞችንና ነጋዴዎችን ሆን ብለው ኢላማ እንደሚያደርጉ የሂማን ራይትስ ዋች የምዕራብ አፍሪካ ጉዳይ ስራ አስኪያጅ ኮሪን ዱፍካ ገልጸው የጦርነት ወንጀል ነው ብለውታል። አንሱር አልኢስላምን የመሳሰሉት ከአልቃይዳ ጋር ወይም ከእስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰሩ አማጽያን ካለፈው ዓመት ሚያዝያ ወር አንስቶ ቢያንስ 20 ጥቃቶች አካሂደዋል። በጥቃቶቹም ቢያንስ 156 ሰዎች ተገድለዋል ይላል የሂማን ራይትስ ዋች ዘገባ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቴህራን ውስጥ ዛሬ ከፍተኛ ብዛት ያላቸው ሰዎች በከፍተኛው የሀገሪቱ ጀነራል ቃስም ሱሌማን ሞት ሀዘናቸውን ለመግለጽ ተሰባስበው ውለዋል። ሟቹን ጀነራል የተኩት ሹመኛ ዩናይትድ ስቴትስ ያካሄደችውን የአየር ድብደባ ለመበቀል ቃል ገብተዋል። ኢራን የበቀል እርምጃ ብትወስድ የኢራንን ባህላዊ ቦታዎችን እንመታለን ሲሉ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዝተዋል። ሰዎቻችን እንዲገደሉ፣ ሰዎቻችን ላይ ሰቆቃ እንዲፈጸምና የአካል ጉዳት እንዲደርሱባቸው ፈቅደዋል። መንገድ ላይ በተቀበረ ፈንጂ ሰዎቻችን እንዲገደሉ ፈቅደዋል። እኛ ግን ባህላዊ ቦታዎቻቸውን ለመንካት አይፈቀድልንም፣ እንደዛማ አይሰራም ሲሉ ትራምፕ ትላንት ማታ ለጋዜጠኞች ተናግረዋል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ለዲሞክራት የስራ ባልደረቦቻቸው በላኩት ደብዳቤ ፕሬዚደንት ትራምፕ በኢራን ላይ የሚወስዱትን ወታደራዊ ተግባር ለመገደብ ሲል ምክር ቤቱ ጦርነት የመክፈት ስልጣንን በሚመለከት በያዝነው ሳምንት ድምጽ ይሰጣል ብለዋል። ባለፈው ሳምንት ኢራቅ ውስጥ የተካሄደውን የአየር ጥቃት ተንኳሽና ያልተመጥ ብለዋል። ሴኔተር ክሪስ ቫን ሆለን ለፎክስ ቴሌቪዥን ሲናገሩ ደግሞ አሁን ወደ ጦርነት ጠርዝ ተቃርበናል ካሉ በኋላ ዩናይትድ ስቴትስ የምትቃወማቸውን የዓለም እውቆችን እየዞሩ መግደል አይቻልም፣ ፕሬዝዳንቱ የምክር ቤቱን ፈቃድ ሳያገኙ ወደ ጦርነት ሊያስገቡን አይችሉም ብለዋል። የፕሬዝደንት ትራምፕ ደጋፊ ከሆኑት ሪፑብሊካውያን የሕግ መወሰኛ ምክር ቤት አባላት አንዱ ሌንሲ ግራም በበኩላቸው ፕሬዝዳንቱ እርምጃ መውሰዳቸው ትክክል ነው ብለዋል። ድሬዳዋ ዩኒቨርሲቲ በዩኒቨርሲቲ ለመረጋጋት ሚና በነበራቸው ተማሪዎች የዲስፕሊን እርምጃ ተወሰደ። አዲስ ቸኮል ከድሬዳዋ የላከልን ዘገባ አለ፣ ቀጥሎ ይቀርባል።
የድሬዳዋ ዩኒቨርሲቲ ሴኔት ዛሬ ባካሄደው አስቸኳይ ጉባኤ በዩኒቨርሲቲው ለተፈጠሩ ችግሮች አስተዋጽኦ ነበራቸው ባላቸው 19 ተማሪዎች ላይ የዲሲፕሊን ቅጣት ሲያስተላልፍ፣ በሌሎች 69 ተማሪዎችና አንድ የቀድሞ ተማሪ ላይ ደግሞ የማጣራት ስራ እየሰራው ነው ብሏል። የዩኒቨርሲቲው ህዝብና ዓለም አቀፍ ግንኙነት ዳይሬክተር የሆኑት አቶ ደቻሳ ጋንፎሬ በሰለ ለቪኦኤ ይህን ብለዋል።
ዩኒቨርሲቲው ሰነድ እንግዲህ በዛሬው ዕለት ውሳኔዎችን አስተላልፎ ነበረ። እንግዲህ ውሳኔዎቹ በጣም በግቢ ውስጥ በነበረው ችግር ምክንያት ሁለት ተማሪዎችን ሙሉ በሙሉ ከትምህርት ገበታቸው እንዲሰናበቱ ተወስኗል። 8 ተማሪዎች እያንዳንዳቸው እንግዲህ በሁለት ዓመት ከትምህርት ገበታቸው እንዲታገዱ፣ 7 ተማሪዎች ደግሞ እያንዳንዳቸው በ3 ዓመት ከትምህርት ገበታቸው እንዲታገዱና እንድታረሙ አቅጣጫ አስቀምጧል ማለት ነው። በቀጣይም ወደ 69 የሚሆኑ ተማሪዎች ተስፋታቸው በሂደት ተጣጥቶ ለወደፊት እንደየድርጅታቸው ማጣራት እየተደረገባቸው ይገኛል። ባለፈው ዓመት ወይ ደግሞ ቀድሞ የነበረ ተማሪ አሁን ግን በግቢ ውስጥ በብጥብጡ ውስጥ ተገኝቶ ነበረና እሱን እንግዲህ ክስ እንዲመሰረትበት አቅጣጫ ተቀምጧል ማለት ነው።
ሙሉ በሙሉ ከዩኒቨርሲቲው እንዲሰናበቱ የተወሰነባቸው 2 ተማሪዎች ስለተማ መሳሪያ ይዘው የተገኙ መሆናቸውን በዩኒቨርሲቲው የፌስቡክ ገጽ ላይ ይፋ ሆኗል። በተመሳሳይ በዩኒቨርሲቲው አስተዳደር ሰራተኞችና መምህራን ላይ አስፈላጊ ማጣራት ተካሂዶ በዩኒቨርሲቲው አለመረጋጋት ላይ እጃቸው አለበት የተባሉት ላይ በቅርቡ እርምጃ እንደሚወሰድ ሴኔት መወሰኑንም አቶ ደቻሳ አስታውቀዋል። ህይወታቸው ካለፈ 2 ተማሪዎች ጋር በተያያዘ በወንጀል የተጠረጠሩ ተማሪዎች በፖሊስ ቁጥጥር ስር ሆነው ምርመራ እየተደረገባቸው መሆኑንም የዩኒቨርሲቲው የህዝብ ግንኙነት አስታውቋል። በድሬዳዋ ዩኒቨርሲቲ ተፈጥሮ በነበረው ግጭት በተለያየ ጊዜ ህይወታቸው ያለፉ 2 ተማሪዎችን ጨምሮ የተወሰኑ ተማሪዎች ቀላልና ከባድ አካል ጉዳት ደርሶባቸዋል። በርካቶቹም ዩኒቨርሲቲውን ለቀው እንዲወጡና በከተማ ኗሪ ድጋፍ የለስ ኩርሳቸው እንዲሸፍኑ ተገደው ነበር። የሁለተኛው ተማሪ ህይወት ማለፍ ተከትሎ ደግሞ ዩኒቨርሲቲው ሙሉ በሙሉ ላልተወሰነ ጊዜ ተዘግቷል። ዩኒቨርሲቲው መሸደ ከፈት ከቪዮ ለቀረበላቸው ጥያቄ አቶ ደቻስ ቁርጥ ያለ ቀን መናገር እንደማይቻል አስታውቀው ሆኖም አስፈላጊ ቅድመ ዝግጅቶችን ያደረጉ መሆናቸውን ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በመጨረሻም የአውስትራሊያ ጠቅላይ ሚኒስትር ስካት ሞሪሰን በሀገሪቱ የተከሰተው አስከፊ የሰደድ እሳት ሰለባ የሆኑትን ሰዎች ለመርዳት አስፈላጊውን ሁሉ ለመክፈል ቃል ገብተዋል። የሰደድ እሳቱ በ3 ክፍላተ ሀገር በሚሊዮኖች የሚቆጠር ሄክታር ቦታዎችን አጋይቷል። የምሽት ዜናችን እዚህ ላይ አበቃ።
ለዓለም ዜናዎቹ አዳነችን እናመሰግናለን። ለመጽሔት ክፍለ ጊዜ ወደ ተሰናዱ ወቅታዊ የኢትዮጵያና ዓለም አቀፍ ዘገባዎች ይሆናል በቀጥታ የምናልፈው። በቅድሚያ የዕለቱ አብይ ርዕስ ህዝባዊ ወያኔ ሀርነት ትግራይ ህወሓት ከሀገራዊው ገዢ ፓርቲ ራሱን አግልሏል። ብልጽግና ፓርቲን በህገ ወጥነት የፈረጀው ህዝባዊ ወያኔ ሀርነት ትግራይ ህወሓት ለሁለት ቀናት የጠራውን አስቸኳይ ጉባኤ ትናንት ማምሻውን ሲያጠናቅቅ ባወጣው የአቋም መግለጫ ከፓርቲው ጋር እንደማይዋሃድ አስታውቋል። ከኢህአደግ ጋር የነበረውን ሀብትና ንብረት የማከፋፈል ሂደት በህጋዊ መንገድ እንደሚፈጽምም ገልጿል። ሙሉጌታ ጽፋ ዝርዝሩን ከመቀሌ ይዟል።
የኢሃዴግ መፍረስና የብልጽግና ፓርቲ መቋቋም ህወሓት ከኢሃዴግ ጋር የነበረው ግንኙነትና የምርጫና የፖለቲካ ፓርቲዎች የተሻሻለ አዋጅ እንዲሁም በአዲስ የፖለቲካ ሂደት ተሳስሮ ፕሮግራም ማሻሻል የሚሉት 3 ጉዳዮች ውይይት የተካሄደባቸው መሆኑ ተገልጿል። ህዝባዊ ወያነ ሓርነት ትግራይ በታሪኩ ለመጀመሪያ ጊዜ የጠራው የጥናትና መመከት ጉባኤ ተብሎ የተሰየመው አስቸኳይ ጉባኤ ትናንት ማምሻውን በመቀለ ላይ ሲጠናቀቅ ባለ 8 ነጥብ የአቋም መግለጫ አውጥቷል። በጉባኤው ተሳታፊዎች የተዘጋጀው የአቋም መግለጫ በውህደት የተፈጠረው አዲስ ፓርቲ አመሰራረቱም የኢህአዴግና የሀገሪቱን ህጎች የጣሰ ነው ብሎታል። ላለፉት 30 ዓመታት በኢትዮጵያ ራስን በራስን የማስተዳደር መብትን ያስከበረ ሰላምና ልማትን ያመጣን መስመር ትቶ ህወሓት ወደዚህ አዲስ ፓርቲ አይገባም ብሏል መግለጫው። በውህደት ጉዳይ የህወሓት ስራ አስፈጻሚና ማዕከላዊ ኮሚቴዎች ያስተላለፉትን ውሳኔ እንደሚደግፉት ጉባኤተኞቹ አስታውቀዋል። መግለጫው ብልጽግና ፓርቲን ጥገኛና ህገወጥ ብለውታል።
ተባባሪ ፍቅርና ይህወት ካብስርዓትን ሰራርሃንት ግንባር ወቃ
በጋራ የፈጠነው ኢሃዴግ ከግንባሩ ስርዓትና አሰራር ውጭ በ3 ፓርቲዎች ክህደት እንዲፈርስ አድርገዋል። አስቸኳይ ጉባኤያችን ይህ ህገወጥና ጸረ ዲሞክራሲ አካሄድ ያወገዘ ህወሓት ግን ይዞት የነበረ መስመርና አደረጃጀት በጽናት ይዞ ይቀጥላል። ከዚህ ባለፈ አሁን ከተመሰረተው ብልጽግና ፓርቲ ጋር በያዝነው መስመርና አስተሳሰብ አብረን መሄድ በፍጹም አንችልም። በዚህም የህወሓት ማዕከላዊ ኮሚቴና ስራ አስፈጻሚ ጻሚ የወሰዱት አቋም ትክክለኛና ወቅታዊ ናቸው። በመሆኑም ወደዚህ ጥገኛና ህገወጥ ፓርቲ አገር ለማፍረስ ብሎ ህወሓት እንደማይገባና እንደማይዋሃድ አስቸኳይ ጉባኤያችን ወስኗል ነው ያሉት።
ወደ ብልጽግና ፓርቲ መግባት ባርነትን መቀበል ስለሆነ አንቀበለውም በማለትም ገልጸዋል። ተሳታፊዎቹ በአቋም መግለጫቸው በትግራይ ህዝብ ህልውና ከመይደራደሩ በክልሉ ከሚገኙ የፖለቲካ ፓርቲዎች የሲቪክ ማህበራትና የህዝብ አደረጃጀት አካላት ጋር አብረን እንሰራለን ብለዋል። ህገ መንግስታዊ ህብረ ብሔራዊ ፌደራላዊ ስርዓት ለማስጠበቅ ከፌደራሊስት ኃይሎች ጋርም እንሰራለን ብለዋል። የሐሳብ ልዩነቶች በማክበር የትግራይ ክልላዊ መንግስት ከፌደራል መንግስቱ ጋር በህገ መንግስቱ መሰረት ግንኙነቱን እንደሚቀጥል ተገልጿል።
ብዛሃና የመስመርነት አሳስባን እነሱ ተፈላሊናልና ማለት አብዳይ ህዝብናን ሀገርና ረክበ ይልወናል ማለት አይኮነን።
በያዝነው አስተሳሰብና እምነት ተለያይተናል ማለት በህዝባችንና ሀገራችን ጉዳይ ግንኙነት የለንም ማለት አይደለም። ልዩነታችን አክብረን ሐሳባችን በሰላማዊ ህጋዊና ዲሞክራሲያዊ መንገድ ማስቀጠል እንችላለን። መሆን ያለበት የሰለጠነ አካሄድም ይህ ነው። በመሆኑም ህወሓት በህገ መንግስታዊ ህብረ ብሔራዊ ፌደራላዊ ስርዓት ውስጥ በጽናት ይታገላል። ህወሓት የሚመራው ክልላዊ መንግስት ከፌደራል መንግስት ጋር ያለው ግንኙነት ሁለቱም መንግስታት በህገ መንግስቱ የተሰጣቸው ኃላፊነት መሰረት በማድረግ እንዲቀጥሉ እንደሚሰራና ከዚህ ውጭ ለሚመጣ ተግባርና እንቅስቃሴ ፍጹም እንደማንፈቅድ እንዳለፈውም በጽናት እንደሚታገለውና እንደሚመክተው አስቸኳይ ጉባኤያችን ወስኗል ነው ያሉት።
ከኢሃዲግ ጋር የነበረው ሀብትና ንብረት ክፍፍል ጉዳይ በህጋዊ መንገድ እንደሚያስከድ ያስተዋወቁት የጉባኤው ተሳታፊዎች ይህንን እንዲያስፈጽም ለፓርቲው ማዕከላዊ ኮሚቴ ኃላፊነት ሰጥተዋል። መግለጫው ለኤርትራ ህዝብ ብሎ ባስተላለፈው መልእክት የትግራይና የኤርትራ ህዝቦች በባህል በቋንቋና በደም የተሳሰሩ ናቸው፣ የራስን እድል በራስ ለመወሰን መብት አብረው ታግሏል አሸንፈዋልም ብለዋል። ባለፉት 20 አመታት አላስፈላጊ ዋጋ ተከፍሏል ሲል የቀጠለው የህወሓት መግለጫ ባለፈው አመት ተስፋ ሰጪ ሰላም ቢታይ ባልታወቀ ምክንያት ተቋርጧል፣ ዘላቂ ሰላም እንዲፈጠር አስፈላጊ ስራ እንፈጽማለን ብሏል። በኢትዮጵያ ፖለቲካ ሂደት ጣልቃ እየገቡ ናቸው ያላቸውን የውጭ ኃይሎች ያወገዘው ይህ የህወሓት መግለጫ እነማን እንደሆኑ ግን በስም ጠርቶ አልገለጸም። በጉባኤው ላይ የተናገሩት የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ኢሃዴግን በማፍረስ አዲስ ፓርቲ ማቋቋም ጊዜው አይደለም ብለዋል። በኢትዮጵያ የመድብለ ፓርቲ ስርዓት ስላለ የመስመር ሆነ ያመለካከት ልዩነት መኖሩ አዲስ አይደለም ያሉት ሊቀመንበሩ በአሁኑ ጊዜ ያለው የራስን አካሄድ ይዘህ የመጓዝ አድራጎት ግን ክህደት የተሞላው አሳዛኝ ነው ሲሉ ከሰዋል። ኢሃዴግን መጀመሪያ ያቋቋሙት ህወሓትና ኢህደን መሆናቸው ያስታወሱት ዶክተር ደብረጽዮን በማፍረስ ሂደት የተሳተፈው ግን ብአዴን ነው ሲሉ ወቅሰዋል። ህወሓት ላለፉት 45 አመታት ሊቆይና በየጊዜው የገጠሙትን ፈታኝና ተለዋዋጭ ሁኔታዎች ተሻግሮ መሄድ የቻለው የለውጥ ፓርቲ በመሆኑ ነው ብለዋል ሊቀመንበሩ። ሀገሪቱ አለባት ያሉት ችግር እንዲፈታ የድርሻውን እንደሚያበረክት ዶክተር ደብረጽዮን ተናግሯል። ተፈጥሮ ባለው ፖለቲካዊ ቀውስ ቀጣይ አካሄዱን አስተካክሎ የትግራይ ህዝብ ደህንነትና ጥቅም ለማረጋጋት እንደሚታገልና በተሻለ መጠንም ሀገር እንድትረጋጋና ወደ ተስተካከለ ስርዓት እንድትገባ ድርሻውን ይወጣል ነው ያሉት። ዶክተር ደብረጽዮን ለኢትዮጵያ ህዝቦች ብለው ባስተላለፉት መልእክት ኢትዮጵያ ውስጥ ባለፉት 30 አመታት ህዝብ ራሱን የሚያስተዳድርበት ስርዓት ፍትሃዊ ተጠቃሚነት ለማረጋጋት የሚያስችል ሁኔታ ተፈጥሮ ነበር ብለዋል። በሂደት የተፈጠሩ ችግሮች ለመፍታት ኢሃዴግ ለለውጥ ተዘጋጅቶ ከገመገመ በኋላ እስረኞችን መፍታት፣ መገናኛ ብዙሃን በተሻለ ነጻነት እንዲንቀሳቀሱ ማድረግና ጥሩ ተስፋ ሰጪ ጅምር ነበር ሲሉ የገለጹት ዶክተር ደብረጽዮን ተስፋ ሰጪው ለውጥ ተቀይሮ ህግ የሚጣስበት፣ ሰላም የደፈረሰበት፣ ዜጎች የሚፈናቀሉበትና የሚታሰሩበት ሁኔታ ተፈጥሯል። በዚህም ኢትዮጵያ ወደ መበታተን የሚወስዳት መስመር ይዛለች ብለዋል። ሰላማዊ ሂደት የሚያውቁ እንቅፋቶች እስካላጋጠሙ ድረስ ሁሉም ፖለቲካዊ ስራዎች በህግና ስርዓት እንፈጽማለን ሲሉም ተናግሯል። የህወሓት ጽፈት ቤት ኃላፊ አቶ አለም ገብረወህድ በመድረኩ ላይ ሲናገሩ በአሁኑ ጊዜ በኢትዮጵያ ውስጥ ደባልና ዲቃላ ብለው የጠሩት አመለካከት ነግሷል ብለዋል።
ልማታዊ ዲሞክራሲያዊ መስመር
ይህንን ሀገር የለወጠ ልማታዊና ዲሞክራሲያዊ መስመር ይዞ ተአምር የሰራ ኢሃዴግ በጸረ ዲሞክራሲ እንዲፈርስ በተደረገበት ይህ የጥቁር ህዝቦች ዋስ የሆነ መስመር ስርዓት ተትቶ በሌላ ዲቃላና ደባላ መልእክት የተተካበት የክህደት ዘመን ሆነን ነው ይህ ጉባኤ እያካሄድን ያለ ነው ነው ያሉት። ለአሜሪካ ድምጽ አስተያየቶቻቸው ከሰጡት ተሳታፊዎች መካከል አቶ ክብሮም ፍስሐየም በአቋም መግለጫው እንደሚስማሙ ተናግሯል።
ብልጽግና ፓርቲ አንድ ግልጽ የሆነ ፖሊሲ ስትራቴጂ ለህዝብም ለአባላቱም ይፋ ያደረገው ነገር የለም። ስለዚህ ግልጽ የሆነ ስትራቴጂ ፖሊሲ የሌለው ፓርቲ ጋር አትዋሃድም ዝም ብሎ። ከዛ ማዋሃድ ማለት ደግሞ የመጨረሻ የስምምነት ኮንሰንሰስ መድረስ ነው። በሐሳብ በፖሊሲ በስትራቴጂ ተስማምተህ ስታበቃ ነው የምትዋሃደው እንጂ አሁን ያለው አቀያየት አንዱን አንዱ ያገለለ ስርዓት ሆነ ድረስ ግልጽም አይደለም። ስለዚህ ወደ ግልጽ ያልሆነ ፓርት ገብቶ ማየት የህዝቡን አደራ መካድ።
ከህወሓት ውሳኔ በኋላ በአዲስ አበባና በፌደራል መንግስት ያሉት የፓርቲው አባላት አመራሮች እጣ ፈንታ ምን ይሆናል ተብለው የተጠየቁት በጉባኤው ላይ ከአዲስ አበባ የተገኙት ወይዘሮ አጸደ ሀበን እንዲህ ብለዋል።
ብልጽግና ፓርቲ ያው እሱ ፕሮግራምና ከዚህ በፊት የነበረው ፌደራላዊ ስርዓት የሚያስቀጥል ከዚህ በፊት የነበረው የኢህአዴግ ፕሮግራምና ህገ ደንብ በተለየ መልኩ ሌላ ፕሮግራምና ህገ ደንብ እዛ ህገ ደንብ ውስጥ መካተት ያለባቸው ነገሮች የሌሉ በመሆኑ ስለዚህ እነዛ ደግሞ በጣም አስፈላጊ የሆኑ ለሁሉም ብሔር ብሔረሰቦች የሚገላጭ የሆኑ ነገሮች እዛ ስላልተካተቱ ስለዚህ ይሄ ብልጽግና ፓርቲ መዋሃድ የተቃወሙበት ምክንያት አንዱ እሱ ነው ማለት ነው። እንደ አንድ ጉባኤተኛ ሌሎቹ ብሔራዊ ድርጅቶች ከዚህ በፊት እንደ ኢህአዴግ ነው የምንሰራው። ስለዚህ እንደ ኢህአዴግ ስንመራ በጋራ ነው የምንመራው አዲስ አበባ ላይ። አሁን ግን የብልጽግና ፓርቲ የተቀላቀሉ 3 ብሔራዊ ድርጅቶች አሉ። እኛ ደግሞ የህወሓት አባላት የሆነን አመራሮች ደግሞ የህወሓትን አቋም ነው የሚኖረን። እኛ እንደ መንግስታዊ የሆነ ፓርቲ ያለው ስራ እየሰራን ነው። እስካሁን ድረስ ምንም የገጠመን ነገር የለም። ከዚህ በኋላም የሆነውን አናውቅም።
ህወሓት ወደ ብልጽግና ፓርቲ ላለመቀላቀል የወሰነ ሀገሪቱ ውስጥ የሚንቀሳቀስ ብቸኛ ገዢ ፓርቲ ነው። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ሙልጌታ ጽባህና መሰግናለን ለዘገባው። ከህወሓት በተሰነዘሩ ክሶችና ወንጀላዎች ላይ የብልጽግና ፓርቲን ምላሽ ለማግኘት ጥረት እያደረግን ነው። እንደተሳካልን ይዘን እንቀርባለን። የብልጽግና ፓርቲ የህዝብና የውጭ ግንኙነት ኃላፊ አቶ አወሉ አብዲ ሰሞኑን ለአሜሪካ ድምጽ ሬዲዮ በተለይ በሰጡት ቃል የብልጽግና ፓርቲን ህጋዊነት በተመለከተ የሚከተለውን ብለው እንደነበረ ይታወሳል።
ከዚህ በፊት ህጋዊ ሰውነት ያላቸው ብሔራዊ ድርጅቶች ህጋዊ ሰውነታቸውን በህጋዊ መንገድ አክስሞ ከግንባርነት ወደ ውህድ ፓርቲ ለመቀላቀል በራሳቸው ምክር ቤት ወስነው ነው ወደዚህ የተቀላቀሉት። ይሄ በራሱ በምርጫ ህጉ በምርጫ ቦርድ ህግ መሰረት የተፈጸመ ነው። ራሱ ይሄ ውህደት ዝም ብሎ አይደለም። አንደኛ ምክር ቤቱ በራሱ አቅጣጫ አስቀምጧል። የኢህአዴግ ምክር ቤት ጉባኤ ባለፈው በአዋሳ ስብሰባ ወቅት ይሄ በአስቸኳይ ጥናቱ ተካሂዶ ውህደቱ እንዲፈጸም የሚል አቅጣጫ አስቀምጧል። ይህንን አቅጣጫ ደግሞ የኢህአዴግ ምክር ቤት መፈጸም ግዴታ አለበት። አንደኛ። ሁለተኛ እነዚህ ፓርቲዎች ህጋዊ የውህደት ስነ ስርዓት ተከትለው ነው የተዋሃዱት። ህጋዊ ውህደት ስትዋሃድ ህጋዊ የውህደት ስነ ስርዓት ተከትለ ስትዋሃድ እና ከግንባርነት ወደ አገራዊ ፓርቲነት ውህድ ፓርቲ ስትሻገር በፊት የነበሩ መብቶችና ግዴታዎች በሙሉ ወደዚህ ይሸጋገራሉ። ተሸጋጋሪ ናቸው። የሚቀሩ ነገሮች የለም። ኢህአዴግ የሚከሰስ ከሆነ ይከሰሳል። ኢህአዴግ የሚሸለም ከሆነ እዚህ ውስጥም የሚሸለምበት ሁኔታ ይፈጠራል። ኢህአዴግ አገሬ መስተዳደር ኃላፊነት በፊት ኃላፊነትና ግዴታዎች የነበሩበት አሁንም በዚህ የውህደት ህግ በምርጫ ቦርድም የፓርቲዎች ውህደት ህግ መሰረትም ወደዚህ ተሸጋግሯል። ስለዚህ ህጋዊ አይደለም የሚለው ወገኖች መነሻቸው ለኔ አይገባኝም። ይሄ ህጋዊ ነው። ህጋዊ አካሄድ ተከትሎ የመጣ ነው። ፖለቲካዊ አካሄዱም በግልጽ አቅጣጫ ተቀምጦ ውሳኔዎችን በትክክል የተፈጸሙበት ከሀገሪቱ ህግና አዋጆችም ተከትሎ የተፈጸመ ውህደት ስለሆነ ብልጽግና ፓርቲ አገር መስተዳደር ህጋዊ ሰውነት ያለው ህጋዊ ግዴታ ያለው ተጠያቂነትም ያለው እንደማንኛውም ከዚህ በፊት የነበረው ኢህአዴግ መከሰስም ኃላፊነትም ያለበት ሙሉ ኃላፊነቱ እንዳለ ይዞ የተሸጋገረ ፓርቲ ነው ብለን ነው የምንወስደው።
አቶ አወሉ አብዲ የብልጽግና ፓርቲ ግንኙነት የውጭ ግንኙነቶችም ኃላፊ ናቸው። ባለፈው ሰሞን ለአዲስ አበባው ዘጋቢያችን ለእስክንድር ፍሬው ከሰጡት ቃለ መጠይቅ የወሰድነው ነው። ዝግጅታችን ዘገባዎቻችን ይቀጥላሉ። አብራችሁን ቆዩ። የፌዴራል መከላከያ ሰራዊት የምስራቅ እዝ ለሶስት ወር ገደማ ያሰለጠናቸውን የመቶና የጓድ አመራሮች እንዲሁም የማዕረግ ተሿሚ የበታች ሹም አመራሮችን አስመርቋል። ስልጠናው የጸረ ሽብር እንቅስቃሴውን ከመደገፍ ባሻገር በያዝነው ዓመት ይካሄዳል ተብሎ የሚጠበቀው ምርጫ በሰላም እንዲጠናቀቅ የበኩላቸውን እንዲወጡ ያግዛል ተብሏል። አዲስ ቸኮል ዝርዝሩን ይዟል።
በመከላከያ ሰራዊት የመስራቅ ዘበታች አመራሮች የተሳተፉበትና በአይነቱ ልዩነት የተባለለት የሶስተር ስልጣና ተሰጥቷል። ጅጅጋ በሚገኘው የዙም አሰልጣኛ ማከለ የተሰጠው ስልጣና የሰራቸውን አሃድ በብቃት ለመምራት ያስችላል ተብሏል። የዙም አሰልጣኛ ማከል ምክትል አዛዥ የሆኑት ለሰራ ኮሎኔል ማንደፍሮ ንጋቱ ስለ ስልጣናው እንዲብለዋል።
የዚህ ስልጣና ዋና አላማ የሰራዊታችን ብቃት ወደ ላቀ ደረጃ በማሸጋገር ህገ መንግስታዊ ተልዕኮውን በብቃት ለመወጣት እንዲሁም ህዝባዊ ጥበቃው የተሟላ ወታደራዊ ዝግጁነት እንዲኖረውና ታክቲካዊ ችሎታ በመፍጠር አሁን ለመምራት የሚያስችለውን አቅም ለማጎልበት በማሰብ የተሰጠ ስልጠና ነው።
ስልጠናው በዋናነት የሰራዊትን አሃድ የሚመሩ የበታች አመራሮች ላይ እንዳተኮረ የተገለጸ ሲሆን ይህም ስለሚኖረው ጠቀሜታ ኮሎኔል ሲሳይ ታደሰ እንዲህ ብለዋል።
የሰለጠኑት ምንድን ነው? አካል ብቃት ነው። ወታደር በየትኛውም ጂኦግራፊ ካል ቦታ ገብቶ መዋጋት ግዴታ መፈጸም አለበት። ይህንን ስልጥነዋል። ስልት ስልጥነዋል። የአካል ብቃት ስልት፣ ጸረ ሽብርተኝነት፣ ጸረ ሽምቅም ስልጥነዋል። ይህን ከሰለጠኑ ምንድን ነው? የሚሄዱበት ዩኒት አመራሮች ስለሆኑ በሰለጠኑት ልክ የራሳቸውን ብቃት በመጨመር ሰራዊቱን ዝግጁ ያደርጋሉ ማለት ነው። ይህ ደግሞ ከመንገድ እያዘር ቀጻይ ሀገራችን የ2012 አገራዊ ምርጫ አላት። ይህን በተመለከተ ያለምንም ስጋት ምርጫ እንዲካሄድ መንግስት ይጠብቃል። ከዚህ አንጻርም ሰራዊቱ ብቁና ዝግጁ ነው እንዲጠብቅ ይገኝ የታችኛው አመራር አካል መሰልጠን ስላለበት ትልቅ ጊዜ ተወስዶበት የሰለጠኑበት ስልጠና ነው።
በመረቃ ስነ ስርዓቱ ላይ ንግግር ያደረጉት የመስራቅ ዕዝ ዋና አዛዥ ሜጀር ጀነራል ዘውዱ በላይም ሰራዊቱ ለምርጫውና ሀገሪቱ ወደፊት ሊያጋጥሟት ለሚችሉ ስጋቶች ሁሉ ዝግጁ እንዲሆን አሳስበዋል።
ሁላችንም እንደምናውቀው የሀገራችን ሰላም የሚያወቁ እንቅስቃሴዎች መልካቸውን በመቀያየር የህዝባችን ሰላም ለማወቅ ሌት ተቀን እየተንቀሳቀሱ ይታያሉ። ይህንን ሁኔታ እንደተለመደው ሰራዊታችን ከህዝባችን ጎን በመቆም በታላቅ ሀገራዊ ኃላፊነት እየተከላከለ ይገኛል። ወደፊትም ከማንኛውም ፓርቲ ገለልተኝነት የመሆን መብት አጥብቀን አጠናክረን በመቀጠል ዛሬም እንደ ትላንቱ የሰላም ኃይል ሆነን እንቀጥላለን። ከፊታችሁ የሚገጥማችሁን ፈተና ሁሉ በጽናት በማለፍ የሰራዊቱን ህዝባዊነት፣ ጀግንነት፣ ጓዳዊነት ከየወቅቱ ሁኔታ ጋር የመማር ልምዳችሁን አጠናክራችሁ እንድትቀጥሉ አደራላችሁ እፈልጋለሁ። በሌላ በኩል ቀጣይ መንግስት ከያዘው የምርጫ ተግባር ጋር ለኛ ያለው ትርጉም ቀጣይ ተልዕኮ እንደሚከብድ በማሰብ ዝግጁነታችን ከማንኛውም ጊዜ በላይ የበለጠ መሆን ይገባዋል።
በምረቃ መርሃ ግብሩ ላይ የላቀ አፈጻጸም ላሳዩ ሰልጣኞች ሽልማት ተሰጠ ሲሆን ለተመረጡ የአዳ አመራሮችም የማዕረግ እድገት ተሰጥቷል። ከዚህ በፊት ለሰራዊቱ አባላት አጫጭር የአቅም መገንቢያ ስልጠናዎች ይሰጡ የነበረ ቢሆንም በዚህ ደረጃ ግን ስፋት የነበራቸው አልነበሩም ተብሏል። በቀጣይም ሌሎች ዕዞች ተመሳሳይ ስልጠና ሊሰጡ እንደሚችሉ ከስልጠና አስተባባሪዎች ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን ከድሬዳዋ። በአዲስ አበባ በተለያዩ ቦታዎች ባዕድ ነገር ከማር ከቅቤና ከጠጅ ጋር ቀላቅለው የሚሸጡ ግለሰቦች በቁጥጥር ስር ውለዋል። በዚህ ወንጀል የተጠረጠሩ 72 ግለሰቦች ታህሳስ 25 ቀን ነው በፌዴራል ፖሊስ በቁጥጥር ስር የዋሉት። ፀሐይ ዳምጠው ተጨማሪ ዘገባ ይዛለች።
የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በደረሰው ጥቆማ ወንጀሉን ሲከታተል የቆየና ባለፈው ቅዳሜ ከፌደራል ፖሊስ ጋር በመተባበር ግለሰቦቹን በቁጥጥር ስር ማዋሉን የፌደራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ለአሜሪካ ድምጽ ተናግሯል።
የኢትዮጵያ ፌደራል ፖሊስ ኮሚሽን የወንጀል ምርመራ ቡድንና የኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን ባካሄዱት የጋራ ኦፕሬሽን ታህሳስ 25 ቀን 2012 ዓ.ም በቁጥጥር ስር ማዋል ችለዋል ማለት ነው። እነዚህ ባዕድ ነገሮች የተቀመጡባቸው ሌላው አሳሳቢ ነገር በጣም የቆሸሸ አካባቢ ውስጥ እነዚህ ነገሮች የሚሰሩ በለምን በድብቅ ስለሚሰሩ በጣም ንጽህናው የቆሸሸ አካባቢ መሆኑንም በዚሁ ለማረጋገጥ ተችሏል።
እጅ ከፍንጅ ከተያዙ ምርቶች መካከል ከ600 ኩንታል በላይ ማር፣ ለጠጅ የተዘጋጀ 10 በርሜል ማር፣ 1 ደርዘን ነጭ ቀለም ያለው የማር መቀመሚያ፣ ሩብ ኩንታል ጨው፣ ጨው መሰል የውሃ ማጣራ ባዕድ ነገር እንዲሁም 45 ኪሎ ግራም ስኳር ተይዟል። በተጨማሪም 114 ኩንታል ባለ 50 ኪሎ ግራም ቅቤ፣ 4 ካርቶን ቅቤ፣ 96 ባልዲ የቅቤ መቀመሚያ፣ 35 ባልዲ ቦቼ የሚረጋ ዘይት መያዙን አቶ ጄላን አስረድቷል። ተጠርጣሪዎቹ ሰበታን ጨምሮ በተለያዩ አካባቢዎች በቁጥጥር ስር የዋሉ ናቸው፣ ምርመራ እየተደረገባቸው ይገኛል ብሏል አቶ ጄላን።
ፉሪ አካባቢ፣ መርካቶ አካባቢ፣ ይርጋ ኃይሌ ህንጻ አካባቢ፣ አውቶቡስ ተራ አካባቢ፣ ዳንኤል ሆቴል አካባቢና ኢህል በረንዳ አካባቢ፣ ወለጋ ሆቴል አካባቢ፣ ጎንጃም በረንዳ አካባቢ፣ አዲስ ከተማ ክፍለ ከተማ አዲሱ ሚካኤል አካባቢ፣ ጉለሌ ደነሜ ትምህርት ቤት አካባቢ 72 የወንጀል ተጠርጣሪዎች በቁጥጥር ስር ውለው ጉዳያቸው በወንጀል ምርመራ እየተጣራ ይገኛል ማለት ነው።
በአዲስ አበባ ከተማና አጎራባች ከተሞች ተመሳሳይ ወንጀል ሲፈጸም በተደጋጋሚ ተስተውሏል ያሉት አቶ ጄላን ህብረተሰቡ የራሱን ደህንነት በንቃት መጠበቅ አለበት ብሏል። የፌደራል ፖሊስ ጉዳዩን እስከመጨረሻ ተከታትሎ ለህብረተሰቡ እንደሚያቀርብና የሚያስተምር እርምጃ እንደሚወስድም ተናግሯል።
በምግብና በሌሎች በእነዚህ አይነት በቅቤና ማር የሚቀመሙ ነገሮች ለጤና በጣም አስጊ ስለሆኑ ህዝቡ ከነዚህ ነገሮች ራሱን መጠበቅ አለበት። ራሱን መጠበቅ ብቻ ሳይሆን በዚህ ጉዳይ ላይ የተሰማሩ ነጋዴዎችም በሚያገኝበት ጊዜ ያለምንም ርህራሄ አጋልጦ ለፖሊስ መስጠት መቻል አለበት። እንደዛ ሲሆን ነው እንግዲህ ከህዝብ ጋር ሆነን በጋራ ይህን ነገር መከላከል የሚቻለው። አሁን ይሄ ነገር የተገኘው ለምሳሌ የኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን የራሱ ሰርቪላንስ ሰራተኞች ስላለው በእነሱ አማካኝነት ለሁለት ወር ጥልቅ ጥናት አድርገው ነው ይህንን የደረሱበት ማለት ነው። ህዝቡ ይህንን ጉዳይ እንደ ቀላል እንዳያየውና ለጤና አስጊ ስለሆነ ህጻናትም ሲያገኙ ይመገቡታል። በጤና ላይ የሚያደርሰው ነገር በሳይንስ አተረጋግጦ አይታወቅም። አደገኛ ነገር ሊሆን ይችላል፣ እስከ ህይወት ማጥፋት ሊደርስ ይችላል፣ አይታወቅም። ስለዚህ በምርመራ ውጤቱ አሁን እየተጣራ ነው፣ በላብራቶሪ በኩል እየተጣራ ነው ያለው። ስለዚህ እንደዚህ አይነት ነገሮችን ሲያገኝ ህዝቡ በጋራ ሆኖ መከላከል እንዳለበት ነው።
የፌዴራል ፖሊስ ኮሚሽን ህዝብ ግንኙነት ጄላን አብዲ የተያዙት ምርቶች ለምርመራ ወደ ላብራቶሪ መላካቸውን ገልጿል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ። ሀይዳም ጠውን ለዘገባው እናመሰግናለን። ዓለም አቀፍ ዜና ላይ ያተኮረ ዘገባ ነው የመጨረሻችን የሚሆነው። በዩናይትድ ስቴትስ ባግዳድ ዓለም አቀፍ አውሮፕላን ጣቢያ ላይ የተገደሉት የኢራናዊው የጦር አዛዥ ጀነራል ቃሲም ሱሌማኒ አስከሬን ቀብር በትናንትናው ዕለት በቴህራን ተፈጽሟል። ኢራን ከእንግዲህ የዛሬ 5 ዓመት አካባቢ የተፈረመው አጠቃላይ የተግባር እቅድ GCPOA የደነገጋቸው እገዳዎችን እንደማታከብር፣ የተጣሉባት ማዕቀቦች ሁሉ ከተነሱ ግን የኒውክሌር ኃይል ቁጥጥር ተቋማት ጋር እንደምትሰራ አስታውቃለች። የአራሽ አረብ ሳዲን ዘገባ ሶሎሞን አባተ ያቀርባል።
የቴህራን ጎዳናዎች የጀነራል ቃሲም ሱሌማኒን አስከሬን ባጀቡ ሐዘንተኞችና በአስሮች ሺዎች ይቆጠሩ ነበር በተባሉ ኢራናውያን ተጨናንቀው ነበር ትናንት። ሱሌማኒና አብረዋቸው የነበሩ ሌሎች ሰዎችን የገደለው የድሮን ጥቃት የተጣለው የኢራቅ ሚሊሺያ አባላትና ደጋፊዎቻቸው ባግዳድ የሚገኘውን የዩናይትድ ስቴትስ ኤምባሲ ከወረሩ በኋላ ነበር። የኢራቅ ፓርላማ ትናንት ባደረገው ስብሰባው መንግስታቸው የአሜሪካን ጦር እንዲያስወጣ የሚጠይቅ ውሳኔ እንደራሴዎቹ አሳልፈዋል። በሌላ በኩል ደግሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ማያሚ ፍሎሪዳ ውስጥ በተካሄደ አንድ ዝግጅት ላይ ባደረጉት ንግግር የሱሌማኒ መገደል እየተወጠነ የነበረን አንዳች ጥቃት ማስቆም ችሏል ብለዋል።
በአሜሪካውያን ላይ ጥቃቶችን ለመፈጸም እያሴረ ነበረ። አሁን ግን የጭካኔ አድራጎቶቹ እስከ ወዲያኛው ተወግደዋል። ምን ሊፈጠር እንደነበረ ታውቁ እንደሆነ አላውቅም። እርሱ ግን አንዳች ከባድ አደጋ ለመጣል እየተዘጋጀ ነበር። ገደል ነው።
በትራምፕ ክስ ጥርጣሬ እንዳደረባቸው የሚናገሩ ግን ፕሬዚደንቱ በሱሌማኒ የሚመራ ጥቃት ሲሉ ለሰነዘሩት ውንጀላ ያቀረቡት ማስረጃ እንደሌለ ወይም እጅግ መናኛ ነው ብለው እንደሚያምኑ ተናግረዋል። ይሁን እንጂ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትናንት ከኤቢሲ የዜና አውታሩ ዚስ ዊክ ፕሮግራም ጋር ባደረጉት ቃለ ምልልስ ሱሌማኒ የተገደሉበት ጥቃት የተሰነዘረው በትክክለኛ ጊዜ እንደሆነ አመልክተዋል።
ሁሉንም የስለላና የመረጃ ጭብጦችን ያገኙ ከፍተኛ ባለሥልጣናት ጥርጣሬ የላቸውም። የስለላዎቹ የቅኝት ግምገማዎች ግልጽ ያደረጉት ሱሌማኒ ሴራውንና ዕቅዶቹን የሽብር ዘመቻዎቹን እንዲቀጥል መፍቀድ ባለፈው ሳምንት የወሰድነው እርምጃ ሊያስከትል ከሚችለው የበለጠ አደጋ የሚያደርስ ነበረ።
ፕሬዚደንት ትራምፕ ከኢራን ጋር ጦርነት ውስጥ መግባት እንደማይፈልጉ ተናግረዋል። ይሁን እንጂ ኢራን የአጸፋ እርምጃ የምትወስድ ከሆነ የባህል ስፍራዎቿን ጨምሮ የተለያየ ክብደት ያላቸውን ተቋማት ኢላማ እንደሚያደርጉ ትናንት ባወጡት የትዊተር መልእክት አስጠንቅቀዋል። ምንም እንኳን ይህንን ዛቻ ፕሬዚደንቱ ተግባራዊ ካደረጉ በጄኔቫ ስምምነት መሰረት የጦር ወንጀል እንደሚሆን የሚያስጠነቅቁ ከግራና ከቀኝ ቢሰሙም የውጭ ጉዳይ ሚኒስትር ፓምፔዮ ግን ዩናይትድ ስቴትስ ሕግን ተከትላ እንደምትንቀሳቀስ ተናግረዋል። የኢራን ፓርላማ አባላት ትናንት የተሰበሰቡ ጊዜ በፋርስ ቋንቋ ሞት ለአሜሪካ እያሉ ጮኸዋል። በትራምፕ አስተዳደርና በቴህራን መካከል ያለው ግንኙነት ለወትሮም እጅግ ሻካራና የተካረረ ነበር። ኢራን የኒውክሌር ኃይሏን የምታበለጽግበትን ደረጃ ከሚወስነው ዓለም አቀፍ ስምምነት ፕሬዚደንት ትራምፕ ሀገራቸውን በተናጠል አስወጥተዋል። ኢራንም ከእንግዲህ ወዲያ ለዚያ ስምምነት የትኛውም ድንጋጌ እንደማትገዛ ትናንት በይፋ አስታውቃለች።
ሰለሞንን እናመሰግናለን ለዘገባው። ለመጽሔት ክፍለ ጊዜ ያሰናዳናቸውን ዘገባዎች አጠናቀናል። ዝግጅታችን ይቀጥላል። ተጋምሷል፣ እንደውም ከአጋማሽም አልፏል። የምታደምጡት ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በ22 በ25 እና በ31 ሜትር ባንድ በናይል ሳት እንዲሁም አሃዱ ሬዲዮ 94.3 ላይ በቀጥታ የሚተላለፈውን የሰኞ ምሽት የገና በዓል ዋዜማ ፕሮግራማችን ነው። በዓሉን እያከበራችሁ ላላችሁ አድማጮቻችን ከወዲሁ እንኳን ለብርሃነ ልደቱ አደረሳችሁ እንላለን። በድጋሚ መልካም አመትሽ ወደ ተሰናዱት ቅንብሮች ስናልፍ የምናስቀድመው የስፖርት ፕሮግራምን ይሆናል። ግርማቸው ከበደ ከአዲስ አበባ።
ሰላም፣ እንደምን አመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የጃያሚን ማራቶንን ኢትዮጵያውያን አትሌቶች ማሸነፋቸው፣ የኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት ጨዋታዎች፣ በመካከለኛው ምስራቅ ያለው ፖለቲካዊ ውጥረት፣ ባሎቴሊ በድጋሚ የዘረኝነት ጥቃት ሰለባ መሆኑ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በጃያሚን ማራቶን ኢትዮጵያውያን አትሌቶች ድል ቀሳት። 26 ደቂቃ 12 ሰከንድ በአንደኛነት ያጠናቀቀችው መዲና የራሷን የማራቶን ምርጥ ሰዓት አስመዝግባለች። ሆኖም በማሬ ዲባባ የተያዘውን የቦታውን ክብረ ወሰን መስበር አልቻለችም። የጃያሚን ማራቶንን ኢትዮጵያውያን ሴት አትሌቶች ለ11 ተከታታይ ዓመታት አሸንፈዋል። መሰራው ሴኛ ስትወጣ አፈራ ጉድፋይ 3ኛ ሆናለች። በወንዶቹ ውድድር የጃያሚን ማራቶንን 2 ጊዜ ያሸነፈው ደጀኔ ደበላ ክብሩን ሳያስጠብቅ ቀርቷል። ብርሃን በበው ሲያሸንፍ ግርማይ ብርሃኑ 3ኛ ወጥቷል። በኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት ጨዋታዎች ኢትዮጵያ ቡና በሰፊ ጎል ልዩነት ሲያሸንፍ ቅዱስ ጊዮርጊስ ወሳኝ ድል አስመዝግቧል። የካሳ ያራጊው ኢትዮጵያ ቡና ሃይዲያው ሳና ላይ 5 ጎሎችን አስቆጥሮ አሸንፏል። በጨዋታ እንቅስቃሴም ጭምር እየተሻሻለ የመጣው ኢትዮጵያ ቡና በሜዳው ባደረጋቸው 2 ተከታታይ ጨዋታዎች 9 ጎሎችን ማስቆጠር ችሏል። በሊጉ በአጠቃላይ 10 ጎሎችን ያስቆጠረው ኢትዮጵያ ቡና ከሜዳው ውጪ ባደረጋቸው 3 ጨዋታዎች ማስቆጠር የቻለው ግን 1 ጎል ብቻ ነው። ከአምስት የፕሪሚየር ሊግ ጨዋታዎች በአንዱ ብቻ በማሸነፉ በደጋፊዎቹ ሳይቀር ጫና ውስጥ ገብቶ የነበረው ቁፎይታን ያገኘ መስሏል። ቅዱስ ጊዮርጊስ ሻምፒዮኑ መቀሌን 2-1 ነው የረታው። በብዙዎች የተጠበቀው የፋሲል ከነማና ባህር ዳር ከተማ ጨዋታ ደግሞ በጎንደሩ ቡድን 3-2 አሸናፊነት ተጠናቋል። እስካለፈው ሳምንት ድረስ ሊጉን ሲመራ የነበረው ወልዋሎ አዲግራት ዩኒቨርሲቲ ካጋጠመው መጠነኛ ውጤት ቀውስ መውጣት አልቻለም። በሜዳው ከሐዋሳ ከተማ ጋር አቻ የተለያየው ወልዋሎ ያለፉትን 3 ጨዋታዎች ማሸነፍ አልቻለም። በሌሎች ጨዋታዎች ድሬዳዋ ከተማ ሲዳማ ቡናን 2-1 በመርታት የውድድር ዘመኑን የመጀመሪያ የሜዳው ጭድሉን አግኝቷል። ወልቂጤ ከተማ ከሶል ሽረና አዳማ ከተማ ከጅማ አባ ጅፋር ያደረጓቸው ጨዋታዎች ባዶ ለባዶ አቻ ተጠናቀዋል። ሊጉን ፋሲል ከነማ በጎል ልዩነት ብቻ በልጦ ይመራል። ወልዋሎ ይከተላል። ሀዲያ ሆሳዕና የመጨረሻ ደረጃ ላይ ይገኛል። በመካከለኛው ምስራቅ የተፈጠረው ፖለቲካዊ ውጥረት እግር ኳሱም ላይ ተጽዕኖ ፈጥሯል። በኢራን የአብዮት ዘብ የውጭ ዘመቻዎች የሚመለከቱት አልቁድስ የተሰኘው የጦር ክንፍ አዛዥ የነበሩት ሜጀር ጄኔራል ቃሲም ሱሌይማኒ በዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትዕዛዝ ባለፈው አርብ ኢራቅ ውስጥ መገደላቸውን ተከትሎ በቀጠናው የሰፈረው ውጥረት የመርገብ ምልክት አላሳየም። በዚህ ምክንያት ከኮስታሪካ ጋር ጥር 23 ቀን ማድረጉ በፊት በካታር ዶሃ ልምምድ ለማድረግ ተዘጋጅቶ የነበረው የዩናይትድ ስቴትስ ብሔራዊ ቡድን እቅዱን ሰርዟል። ብሔራዊ ቡድኑ በካታሩ ምድ ለማድረግ እቅድ ነበረው። የዩናይትድ ስቴትስ እግር ኳስ አስተዳዳሪ ዩኤስ ሶከር ባወጣው የጽሑፍ መግለጫ ቡድን ለቅድመ ጨዋታ ዝግጅት ወደ ካታር መጓዙ ለሌላ ጊዜ ተላልፏል ብሏል። ዩኤስ ሶከር በጥንቃቄ የተመረጡ በሚመስሉ ቃላት በተጻፈው መጫው የካታርን እንግዳ ተቀባይነትና ጥራት ያለው የስፖርት ልምምድ ማዕከል በሌላ ምቹ ጊዜ ለመጠቀም ከሀገሪቱ የእግር ኳስ ማህበር ጋር እየተነጋገረ የዓለም እግር ኳስ ዋንጫን ለማስተናገድ ሽር ጉድ እያለች ላለችው ካታር ድንጋጤ መፍጠሩ አይቀርም። ለመገናኛ ብዙሃን ዘገባ ከሆነ ከ10,000 በላይ የዩናይትድ ስቴትስ ጦር አባላት በካታር ይገኛሉ። ማሪዮ ባሎቴሊ የዘረኝነት ጥቃት ሰለባ ሆኗል። በጣሊያን ሴሪያ ጥቁር ተጫዋቾች ላይ ያነጣጠረው ዘረኝነት አሁንም ቀጥሏል። የጣሊያን ሴሪያ ከረፍት ሲመለስ ላዚዮ ብሬሻን ባሸነፈበት ጨዋታ የብሬሻው አጥቂ ባሎቴሊ በዘረኝነት ተጮሆበታል። ባሎቴሊ በተለይ ብሬሻን በጨዋታው መሪ ያደረገች ጎል ካስቆጠረ በኋላ በላዚዮ ደጋፊዎች የዘረኝነት ጩኸት ተሰምቶበታል። በዚህም ምክንያት ጨዋታው ለተወሰኑ ደቂቃዎች ተቋርጦ ነበር። የላዚዮ አሰልጣኝ ሲሞኔ ኢንዛጊም ደጋፊዎቹ ባህሪያቸውን እንዲያስተካክሉ ሲለምን ታይቷል። ባሎቴሊ ከጨዋታው በኋላ በኢንስታግራም ገጹ ባሰፈረው አስተያየት በስታዲየም የነበሩትን የላዚዮ ደጋፊዎችን ታሳፍራላችሁ ብሏቸዋል። ላዚዮ ከጨዋታው በኋላ ባወጣው መግለጫ የአብዛኞቹ ደጋፊዎቹን ባህሪ አድንቆ ጥቂት ካላቸውና ያልተገባ ባህሪ ካሳዩ ደጋፊዎቹ ጎን እንደማይቆም አስታውቋል። ዘረኝነት በተለይ በዚህ ውድድር ዘመን የጣሊያን እግር ኳስን ሲያምስ ቆይቷል። ባሎቴሊ፣ ሮሜሉ ሉካኩ፣ ፍራንክ ኬሲ፣ ዳልበርት ሄንሪኬ፣ ሚራሌም ፒያኒች፣ ሮናልዶ ቪየራ እና ካሊዱ ኩሊባሊ የዘረኝነት ጥቃት ሰለባ የሆኑ ተጫዋቾች ናቸው። ቦሲኒያዊ ከሆነው ፒያኒች ውጪ የዘረኝነት ኢላማ የሆኑት ጥቁር ተጫዋቾች ናቸው። ሆኖም አብዛኞቹ ጥፋቶች ያለ ቅጣት በዝምታ ታልፈዋል። የዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
እናመሰግናለን ለስፖርት ቅንብሩ ግርማቸው ከበደን። ላንተም እንደዚሁ መልካም ምሽት፣ መልካም በዓል ይሁንልህ። አሁን በቀጥታ ወደ አፍሪካ ነክ ርዕሶች እናልፋለን። በካሜሩን ምዕራባዊ ክልሎች የሚካሄደውን የመገንጠል ዓላማ ያለው ግጭት ሸሽተው ወደ ናይጄሪያ ተሰደው ከነበሩት ጥገኝነት ጠያቂዎችና የቀድሞ አማጽያን የመጀመሪያ ክፍል ተመላሾች ካሜሩን ገብተዋል። ይሁን እንጂ ሴቶችና ልጆች የሚበዙባቸው 87 ተመላሾች በግጭት ሲታመሱ ወደ ቆዩት እንግሊዝኛ ተናጋሪ ክልሎች ከመመለሳቸው በፊት የሰላም ሁኔታ የተመለሰ መሆኑን ማረጋገጫ ለማግኘት እንደሚፈልጉ መጠየቃቸውን የአሜሪካ ድምጽ ዘጋቢ ሞኪ ኤድዊን ኪንዲዜጋ ከያውንዴ ካሜሩን የላከው ዘገባ ይዘረዝራል። አዳነች ፍስሐዬ ለዛሬ አፍሪካ ነክ ርዕሶች ይዘዋለች።
87 ካሜሩናውያን ጥገኝነት ጠያቂዎችንና የቀድሞ አማጽያንን ያሳፈረ ቻርተር አይሮፕላን ባለፈው ማክሰኞ ከናይጄሪያ ከተማ ሌጎስ ተነስቶ በያውንዴ ዓለም አቀፍ አይሮፕላን ማረፊያ ላይ ገባ። በካሜሩን ምዕራባዊ ክልሎች በመንግስትና በአማጽያን መካከል ከሚካሄደው ውጊያ ሸሽተው ናይጄሪያ ከተሰደዱት መካከል ወደ ሀገራቸው መመለስ ከሚፈልጉት የመጀመሪያውን ቡድን ይዞ ተመለሰ። የካሜሩን ባለስልጣኖች ከናይጄሪያ ጋር በተደረገው ስምምነት መሰረት በፍላጎታቸው እንደተመለሱ ገልጸዋል። በአውሮፓውያን አቆጣጠር እስከ መጪው የካቲት ወር ማብቂያ ባለው ጊዜ ውስጥ ቢያንስ 700 የሚሆኑ ጥገኝነት ጥያቄዎችና የቀድሞ አማጽያን ይመለሳሉ ተብሎ እንደሚጠበቅ ተናግረዋል። የ29 ዓመት ዕድሜዋ ማሪናሽ ከሁለት ዓመታት በፊት ማንፌ ከተባለችው የደቡብ ምዕራብ እንግሊዘኛ ተናጋሪ ክፍል ከተማ የወጣችው ውጊያ በተጀመረበት ወቅት መሆኑን ጠቅሳለች። አሁን ግን የሰላም ንግግር በመጀመሩ ለመመለስ መወሰኗን ገልጻለች።
Because of the war, I have experienced a lot of things. I just thank God.
በጦርነቱ ምክንያት ብዙ ነገሮች ገጥመውኛል። ወደ ካሜሩን ሰላም ለመመለስ በመፈለጋቸው እግዚአብሔርን አመሰግናለሁ። በዛም ምክንያት ደስተኛ ነኝ። ሁለተኛ ውጊያ ውስጥ ላለመግባት ሲባል ሁሉም ወደ ሀገሩ እንዲመለስ ፈልጋለሁ። ሰላም እንፍጠር።
ከስደት ወደ ሀገራቸው ከተመለሱት መካከል ሳክሰስ እንኮንጎ የተባሉ ለመገንጠል ይዋጉ የነበሩ ባለፈው ጥቅምት ወር ወደ ናይጄሪያ ከመሸሻቸው በፊት ግራውንድ ዜሮ የተባለ ታጣቂ ቡድንን ይመሩ የነበሩ ናቸው። እንኮንጎ ወደ ሀገራቸው ለመመለስ የወሰኑት መንግስት ግጭቶችን ለማቆም ጥረት ሲያደርግ በማየታቸው ይህም ጥቅምት ወር የተካሄደውን ብሔራዊ ውይይትን የሚያቅፍ መሆኑን ገልጸዋል።
Prior to the national dialogue, I was invited, though I didn't come then. Today I'm here.
ብሔራዊ ውይይት ከመካሄዱ በፊት ተጋብዤ ነበር፣ ነገር ግን አልተገኘሁም። አሁን ከቀድሞ ተዋጊዎች፣ ስደተኞችና ጥገኝነት ጥያቄዎች ጋር ሆነን እዚህ ያለ ነው። ወደ ሀገራችን ተመልሰናል። እባካችሁ ሌላ አድል ስጡን ለማለት እንፈልጋለን።
የቀድሞ አማጺ ሊዮናርዶ ኒያምበሬ አሁንም ቢሆን እጃቸውን ለመስጠት ከሚፈልጉ አማጺያን ጋር ግንኙነት እንዳላቸው ገልጸዋል። መንግስት ከህዝቡ ጋር እንዲዋሃዱ ባቀረበው ሐሳብ ላይ እምነት የላቸውም ብለዋል።
Some of us think that the government wants to trick us or to kill us. That's why most of our borders
ከአማጺያኑ አንዳንዶቻችን መንግስት ሊያሞኝን ወይንም ሊገድለን የሚፈልገው የሚል እምነት አለን። አብዛኞቹ ወንድሞቻችን አሁንም ጫካ ላይ ያሉትም ለዚሁ ነው። ጓደኞቼና ወንድሞቼ የትናንትናዋ ካሜሩን የዛሬው እንዳልሆነች ይረዳሉ። ሁሉም ነገር በጠመንጃ አፈሙዝ ሊፈታ አይችልም።
ሌሎች ተገንጣይ ተዋጊዎች በድረገጻቸው ላይ ኒያምበረንና ኮንጎን ወደ መንግስት የገቡ ከሃዲዎች አድርገው እንደሚያዩ ገልጻሉ። እንዲያዙም ጥሪ ማድረጋቸው ተገልጿል። የቀድሞ አማጺያኑ ወደ ህብረተሰቡ ከመደባለቃቸው በፊት የመታደስና መልሶ የመዋሃድ ስልጣን አይሰጣቸዋል። ካሜሩን ላይ ግጭት እየተካሄደ ቢሆንም የሀገሪቱ ባለስልጣኖች ስደተኞቹ በእንግሊዘኛ ተናጋሪ ምዕራባዊ ክልሎች ወደሚገኙ መኖሪያቸው እንዲመለሱ እየጠየቁ ናቸው። የካሜሩን ግዛታዊ አስተዳደር ሚኒስትር ፖል አንታንጋ ንጅ እንደሚሉት ረድኤት በሚከፋፈልባቸው አካባቢዎች ሰላም አለ፣ ከተገንጣይ ተዋጊዎቹ ጥቃት አይከፈትም ብለዋል ባለስልጣኑ።
It is a clear indication that there is no humanitarian crisis in Cameroon.
ካሜሩን ውስጥ ሰብአዊ ቀውስ እንደሌለ በግልጽ የሚያሳይ ነገር ነው። 5000 የሚሆኑ ቤተሰቦች በሰሜን ምዕራብና በደቡብ ምዕራብ ወዳሉት ክልሎች እየተመለሱ ይመስለኛል። ይህም ሁኔታዎች ወደ መደበኛ ኑሮ እየተመለሱ መሆናቸውን የሚያሳይ ግልጽ ምልክት።
ተመላሾቹ ያውንዴ ከሚገኙት ዘመዶቻቸው ጋር ነው ያሉት። በሰሜን ምዕራብና በደቡብ ምዕራብ የሚካሄዱት ግጭቶች ሁሉ ቆመው በግጭቱ የወደሙት ከተሞችና መንደሮች መልሶ እስከሚገነቡበት ጊዜ ድረስ ለመመለስ ይከብደናል እንደሚሉ ታውቋል። የካሜሩን ፓርላማ በእንግሊዘኛ ተናጋሪ ክልሎች የሚካሄዱትን ግጭቶች በግማሽ ለመቀነስ ሲል ባለፈው ታህሳስ ወር ልዩ ቦታ ሰጥቷቸዋል። በተሰጠው ልዩ ቦታ መሰረት ለሁለት እንግሊዘኛ ተናጋሪ ክልሎች መሪዎቻቸውን ለመምረጥ የሚችሉባቸውን ቦታዎች ያበረክታል። ለተመረጡ ከንቲባዎች አንድ ስልጣን ይሰጣል። የሆስፒታል ሰራተኞችንና አስተማሪዎችን ራሳቸው እንዲቀጥሩ ስልጣን ይሰጣቸዋል። እንደ አውሮፓ አቆጣጠር በ2017 ዓመተ ምህረት ከሁለት ዓመታት በፊት ማለት ነው፣ ካሜሩን ላይ እንግሊዘኛ በሚናገሩት ክልሎች ህዝባዊ መነሳሳት የተከሰተው መምህራንና ጠበቆች በሀገሪቱ ፈረንሳይኛ ተናጋሪ በሆኑት ብዙሃን አድልዎ ይፈጸምብናል በማለት በተቃወሙበት ወቅት ነበር። ተገንጣይ አማጽያን መሳሪያ ሲያነሱ ታዲያ የካሜሩን ወታደራዊ ኃይል የሚወስደውን እርምጃ ተናከረ። በግጭቱ ምክንያት ቢያንስ 3000 የሚሆኑ ሰዎች አልቀዋል። ግማሽ ሚሊዮን የሚሆኑት ከመኖሪያቸው ተፈናቅለዋል። በአስር ሺዎች የሚቆጠሩት ደግሞ ወደ ናይጄሪያ ለመሸሽ ተገደዋል ይላል የተባበሩት መንግስታት ድርጅት። በካሜሩን ምዕራባዊ ክልሎች የሚካሄደውን ግጭትና የተሰደዱት ወደ ሀገራቸው እንዲመለሱ ስለሚደረገው ጥረት የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አዳነችን እናመሰግናለን ለአፍሪካ ነክ ርዕሶች ፕሮግራሙ። አሁን ወደ ጤና ፕሮግራም ይሆናል የምናልፈው። አዘጋጅና አቅራቢ ሶሎሞን አባተ።
በጤና ስጋቶችና አደጋዎች ላይ ተደርገዋል የተባሉ የቅድሚያ ጥቆማዎች፣ የቅርብ ክትትሎችና ጥናቶች ተጋላጭ የሆኑ ሕዝቦች በሚኖሩባቸው አካባቢዎች በሚሊዮኖች የሚቆጠሩ ሰዎችን ሕይወት ከጥፋት ማትረፋቸውን የዓለም የጤና ድርጅት WHO አስታውቋል። የጤና ድርጅቱ ባወጣው ያለፈው የአውሮፓ 2019 ዓመተ ምህረት ግምገማ ሪፖርት በ40 ሀገሮችና ግዛቶች ውስጥ ከአጋሮቹ ጋር በመሆን ለ51 የጤና አደጋዎች አፋጣኝ ምላሽ መስጠቱን ተናግሯል። በ138 ሀገሮችና ግዛቶች ውስጥ ደግሞ 440 በሚሆኑ የጤና ጉዳትና አደጋ ሊያስከትሉ በሚችሉ ሁኔታዎችና ክስተቶች ላይ ምርምሮችን ማድረጉን አመልክቷል WHO። በግጭቶችና የአደጋ ሁኔታዎች ባልቆሙባቸው አካባቢዎች እጅግ ደካማ የሆኑ የጤና መዋቅሮችንና ተቋማትን የማጠናከር ሥራ እንደማይቆም የድርጅቱ የአጣዳፊ ሁኔታዎች መርሃ ግብር ዋና ዳይሬክተር ማይክል ራያን ለቪኦኤ ገልጸዋል።
ባንግላዴሽ ውስጥ ለአንድ ሚሊዮን የሮሂንግያ ሙስሊሞች አጣዳፊ የጤና ድጋፍ ለመስጠት ከአጋሮች ጋር እየሠራን ነን። በዚህ ለብረት አደጋ የተጋለጠ ማህበረሰብ ውስጥ የሞት መጠኑ እጅግ ዝቅተኛ ሆኖ እንዲቀጥል ማድረግ ይችላል። መጠኑ አሁን ባሉበት አስቸጋሪ ሁኔታ ውስጥ በሚኖሩ ሰዎች ዘንድ ይኖራል ተብሎ ከሚታሰበው የሞት መጠን በታች ነው። ይህ ደግሞ የብዙ ሰዎች እጅግ የበረታ
ውስጥ ለ10 ሚሊዮን ሰው የጤና አገልግሎት ማቅረቡንም ራያን ተናግረዋል። ከ1 ሚሊዮን ለሚበልጡ ሕፃናት ክትባት መስጠቱንና ከ100 ሺህ በላይ ደግሞ አጣዳፊ ከሆነ የምግብ እጥረት ጉዳት እንዲያገግሙ ማድረጉንም አመልክተዋል።
ዩጋንዳ Ebola transmission was prevented after cases crossed from DRC.
ዩጋንዳ ውስጥ በሁለት የተለያዩ አጋጣሚዎች ያደጋ ዝግጁነት ስራዎች እየተከናወኑ ናቸው። ዩጋንዳ ውስጥ ኢቦላን 2 ጊዜ ለማስቆም ዓለም አቀፉ ማህበረሰብ 18 ሚሊዮን ዶላር አፍስሷል።
ከአንድ ዓመት ተኩል በላይ ለዘለቀ ጊዜ ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ አልነቀል ያለውን ገዳዩን ኢቦላን ለማጥፋት ከ1 ቢሊዮን ዶላር በላይ በጀት እንደሚያስፈልግ የዓለም የጤና ድርጅት አስታውቋል። በዚህ ጊዜ ውስጥ ታዲያ 3366 ሰው ለኢቦላ ቫይረስ ተጋልጦ 2207ቱ ሞተዋል። የሞዛምቢክ የዶፍ ዝናብና የጎርፍ መዘዝ ያስከተላቸው የጤና አደጋዎች፣ ሶሪያና ደቡብ ሱዳን ውስጥ የቀጠሉት የግጭት ሁኔታዎች፣ የኢራን ጎርፍና የአልቤኒያ ርዕደ ምድር አደጋዎች፣ በአናሳዎቹ የፓሲፊክ ደሴቶች ሳሞዋ ላይ የተከሰተው ብዙ ሕፃናትን የፈጀ የኩፍኝ ወረርሽኝ የዓለም የጤና ድርጅት በዓለም ዙሪያ ባለፈው 2019 ዓመተ ምህረት ምላሽ ከሰጠባቸው የጤና አደጋዎች የሚጠቀሱ ናቸው።
አድማጮች፣ አሁን የዜና ማጠቃለያ እናሰማለን። 3 የዩናይትድ ስቴትስ መከላከያ ሚኒስቴር ሰራተኞች ኬንያ ውስጥ ጽንፈኛ አማጽያን በከፈቱት ጥቃት ሞተዋል። አማጽያኑ የዩናይትድ ስቴትስ ጸረ ሽብር ኃይሎች ኬንያ ውስጥ የሚጠቀሙበትን ሰፈር በመወራቸው ነው የመከላከያ ሰራተኞቹ የተገደሉት። የሶማሊያው ጽንፈኛ ቡድን ትላንት ማረዳ ላይ ለከፈተው ጥቃት ኃላፊነት ወስዷል። በምስራቅ ኬንያ የሚገኘው ማዳ ቤይ የተባለው ወታደራዊ ሰፈር የአሜሪካና የኬንያ ወታደራዊ ቡድኖች ይጠቀሙበታል። ቡርኪና ፋሶ ላይ ከአንድ ዓመት ባነሰ ጊዜ ውስጥ ከ250 በላይ የሚሆኑ ሰዎች እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን መገደላቸውን ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ዛሬ ባወጣው ዘገባ ገልጿል። በምዕራብ አፍሪካዊቷ ሀገር ሰሜንና ምስራቅ ክፍል ጥቃቶች እየተበራከቱ መሆናቸውና ታጣቂዎች የሚቆጣጠሯቸው ግዛቶች እየጨመሩ መሄዳቸውን ሂማን ራይትስ ዋች አክሏል። አጥቂዎቹ የሚገድሏቸው ሰዎች ከመንግስትና ከምዕራባውያን ጋር ግንኙነት አላቸው ወይም ክርስቲያኖች ናቸው በሚል መሆኑን ማኞች መናገራቸውን የሰብአዊ መብት ተሟጋች ቡድን ጠቅሷል። ቴህራን ውስጥ ዛሬ ከፍተኛ ብዛት ያላቸው ሰዎች በከፍተኛው የሀገሪቱ ጀነራል ቃስም ሱሌማን ሞት ሀዘናቸውን ለመግለጽ ተሰባስበው ውለዋል። ሟቹን ጀነራል የተኩት ሹመኛ ዩናይትድ ስቴትስ ያካሄደችውን የአየር ድብደባ ለመበቀል ቃል ገብተዋል። ኢራን የበቀል እርምጃ ብትወስድ የኢራንን ባህላዊ ቦታዎችን እንመታለን ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዝተዋል። ሰዎቻችን እንዲገደሉ፣ ሰዎቻችን ላይ ሰቆቃ እንዲፈጸምና የአካል ጉዳት እንዲደርስባቸው ፈቅደዋል። መንገድ ላይ በተቀበረ ፈንጂ ሰዎቻችን እንዲገደሉ ፈቅደዋል። እኛ ግን ባህላዊ ቦታዎቻቸውን ለመንካት አይፈቀድልንም፣ እንደዛማ አይሰራም ሲሉ ትራምፕ ትላንት ማታ ለጋዜጠኞች ተናግረዋል። የአውስትሬሊያ ጠቅላይ ሚኒስትር ስካት ሞሪሰን በሀገሪቱ የተከሰተው አስከፊ የሰደድ እሳት ሰለባ የሆኑትን ሰዎች ለመርዳት አስፈላጊውን ሁሉ ለመክፈል ቃል ገብተዋል። የሰደድ እሳቱ በሶስት ክፍላተ ሀገር በሚሊዮኖች የሚቆጠር ሄክታር ቦታዎችን አጋይተዋል። ሞሪሰን ዛሬ ለጋዜጠኞች በሰጡት መግለጫ የወደሙትን ከተሞችና መሰረተ ልማቶችን መልሶ ለመገንባት ተጨማሪ 1.4 ቢሊዮን ዶላር መመደባቸውን ገልጸዋል። እንዳስፈላጊነቱም ተጨማሪ ገንዘብ እንደሚመደብ መንግስታቸው አስታውቋል። ከተመደበው በላይ ካስፈለገም ይጨመራል ብለዋል ሞሪሰን።
አመሰግናለሁ አዳነች ለማጠቃለያ ዜናው። አድማጮች፣ ለምሽቱ ያሉን ዝግጅቶች በዚሁ መጠናቀቃቸው ነው። ነገ ማክሰኞ በሶስት ሰዓት በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ በናይል ሳት እንዲሁም 94.3 ኤፍኤም ላይ ልዩ ልዩ ፕሮግራሞችን ይዘንላችሁ እንመለሳለን። የምሽቱ ዋና አዘጋጅ ትዝታ በላቸው፣ ዜናዎቹን ያሰማችን አዳነች ፍሳዬ፣ ፕሮዲውሰሯ ብርሃን ኃይሉ፣ አስተናጋጃችሁ ቆንጂት ታዬ ነበርኩ። መልካም የገና በዓል ይሁንላችሁ እንላለን። በዚህ አምሳለ ምትኬ ዜማ ወደ ትግርኛ ስርጭት እናልፋለን። በደህና ደሩ። ሬዲዮ ድምፂ ኣሜሪካ እዩ። ብ22፣ 25፣ 31 ሜትር ባንድ ከምኡውን ብናይል ሳት ኣብ ፌስቡክን ዩቲብን ካብ 4-4 ፍርቃን ወይ ከዓ ካብ 10-7 ፍርቃን ይመሓላለፍ። ዳሓን ድምፂ ኩራ ሰማዕትና ሎሚ ሶኒ 6/12/2010